You're with SBS Radio.
ከኤስቢኤስ ራዲዮ ዳውንሎድ በማድረጎን እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
ወይዘሮ ጽጌረዳ ሙልጌታ የኢትዮጵያ ዲሞክራሲያዊ መድን ፓርቲና የኢትዮጵያ የጋራ ትግል ሸንጎ ምክትል ፕሬዚደንት፣ በቅርቡ ኢትዮጵያ ውስጥ ከተካሄደው ለውጥ ተከትሎ ፖለቲካ ፓርቲያችሁ ወደ አገር ቤት ገብቶ የውህደት ስምምነት ንግግር ላይ ይገኛል። እርሶም እንደዚሁ በአካል እዛው ተገኝተው ተመልሰዋል። በአሁኑ ወቅት በፓርቲው እና በሌሎች ፖለቲካ ድርጅቶች ጋር እየተካሄደ ያለው የስምምነት ሂደት ምን ላይ ይገኛል?
ለዚህ ቃለ መጠይቅ ስላቀረብከኝ አቶ ከሳሁን በጣም አመሰግናለሁ። በኢትዮጵያ የጋራ ትግል ሸንጎና እንዲሁም በመድን እንዲሁም በሌሎቹ አጋሮች አማካኝነት ይህንን የውህደት ፕሮግራም አስመልክቶ የድርድር ሰነድ ወይንም ደግሞ የሜሞራንደም ኦፍ አንደርስታንዲንግ እሱን ወደ 8 ድርጅቶች የምንሆን ተፈራርመን ያንኑ በእውል ለመገናኘትና አንዳንድ ደግሞ አስፈላጊ የሆኑ ስራዎችን አስመልክቶም የፖለቲካል ፕሮግራሙንና እንዲሁም ደግሞ የመተዳደሪያ ደንቦቹን አስመልክቶ አብረን ለመስራት ጓዶች ጋራ ተገናኝተን ተለያዩ ፓርቲዎችን በተለያየ ሰዓት ውስጥ ብዙ ውይይቶችን ስናደርግ ቆይተናል። አሁንም ያ ውይይት የሚቀጥል ሆኖ ነው ያለው። ይህም እንግዲህ የኢትዮጵያን ሁኔታ አስመልክቶ ከመቼውም ይበልጥ የተለያዩ የፖለቲካል ፓርቲዎች በአንድ ወገን አንድ ትልቅ ፓርቲ ወይንም ወደ 3 ደረጃ ድረስ እንዲሁም በራዕይ ብቻ ላይ የተመሰረተ ሁኔታዎችን አስመልክቶ አንድ ላይ መሰባሰብ አስፈላጊነቱን አይተን ቀደም ብለን ስንነጋገርበት የቆየ ነው ነው። ዋናው መሰረቱ የኢትዮጵያ የጋራ ትግል ሸንጎም እንደ ኮአሊሽን 12 ኦርጋናይዜሽኖችን ይዞ የተነሳው ይህ ነበር፣ አብሮ የመስራትና ለኢትዮጵያ አንድ አማራጭ ኃይል ሆኖ ለመውጣት ነው። እንዲሁም ደግሞ የሰላማዊ ትግል በሚለው መርሆ መሰረት ሸንጎ እዚህ አድርሶናል። ፈረሱም ይኸው ሜዳውም ይኸው በሚል ካሁን በኋላ ከምንመሳሰላቸው የፖለቲካል ፓርቲዎች ጋር የውህደት ሁኔታዎችን ለማስፈጸም ብሩህ የሆነ ጋይዳንስ ወይንም ደግሞ ስትራቴጂክ የሆነ አካሄድ ላለፉት 4 አመት መራ ቆይቶ ይሄው ለዚህ አድርሶናል። በመሆኑም የአጋር ወገኖቻችን የፒአርፒ ዲ እንዲሁም ደግሞ የታንድ እኛም መድህን ማለት ነው እነ ብሩህ ከሸንጎ ውስጥ ኢትዮጵያ ውስጥ ተገኝተን የሚመስሉንን አይነት የፓርቲዎች አካሄድ ያላቸው ጋር አብረን በመስራት ይሄውና እንግዲህ ሁሉም በየፊናው የውህደት ሁኔታዎችን በመጨረሻውም ወቅት የሚሆነው ምንድነው የቦታው ተመሳሳይ አይዲዮሎጂን ይዞ የሚመጣው አንድ ላይ ደግሞ የሚዋሃድበትን መንገድ በሰሞኑም ለውህደት የቀረቡ አሉ፣ እኛም አለን። ስለዚህ መግቢያችን አንድ ቤት ነው የሚሆነው።
እንደ ፖለቲካ ድርጅት መሪነቶ የእርሶ ድርጅት ያባለፉት 10 ወራት ውስጥ በኢትዮጵያ ውስጥ የተካሄደ ያለውን ለውጥ እንደምን ይመለከተዋል? ምን በጎ እንቅስቃሴዎች ይታያሉ? በአገሪቷ ውስጥ ምንስ ሊሻሻሉ የሚገቡ ሁኔታዎች አሉ? ለዛስ የእናንተ የድጋፍ ሆነ አማራጭ የፖሊሲ ሳቢዎች ምንድን ናቸው? በግሎስ ከረጅም ዓመት በኋላ ወደ ኢትዮጵያ ሲሄዱ ምን አይተው ተመልሰዋል?
የመጨረሻውን ጥያቄ መጀመሪያ ብመልስ ቢፈቀድልኝ፣ ኢትዮጵያ ስገባ ለመጀመሪያ ጊዜ ከ25 ዓመት በኋላ ነው። ምን ተሰማሽ ለሚለው ጥያቄ እንደ ማንኛውም ኢትዮጵያዊ አገሩን እንደሚወድ ለአገሩ እንደሚያስብና ጥሩ ምኞትን ሁልጊዜም ከሀሳብ ውስጥ ምን እንደማይወጣለት ግለሰብ በጣም በጣም ከሚገባው በላይ አገሬ መሄዴ በሩም በመከፈቱ በዶክተር አብይ አስተዳደር ውስጥ ይህንን እድል በማግኘቴ በጣም ደስ ብሎኛል። ላመሰግናቸውም እወዳለሁ። በግሌ በኩል እዛም በደረስኩበት ወቅት ያየኋቸው አመርቂ የሆኑ ሁኔታዎችም አሉ፣ ከዛም ደግሞ ትንሽ የሚያሳዝኑም ሁኔታዎች አሉ። ከተሰሩ ለውጦች ወይንም ደግሞ ካገኘናቸው አመርቂ ድሎች ብለው የእስረኞች መፈታት ትልቅ ነገር ነው። ያ በጣም ብዙ ቦታ ሊሰጠው ይገባል። ሌላው የመጽሐፍ እና የመናገር ነጻነቶች እንደ ልብ የፕሬስ ነጻነት መኖሩ እሱም ደግሞ እድል ነው ለኢትዮጵያ ብዬ አስባለሁኝ። በሌላ በኩል ደግሞ አንዳንድ ፖሊሲ ለውጦች ምናልባትም በአፍ የሚነገሩት ሌላም ቢሆን በስራ ላይ የሚሰሩት አንዳንድ ሁኔታዎች ኢትዮጵያን የወደፊት ኢኮኖሚክ እንቅስቃሴን አስመልክቶ ወደ ጥሩ ሁኔታ የሚያመጣት ነው ብዬ አስባለሁኝ። በተጨማሪ ፎሪን ፖሊሲን በተለይም አስመልክቶ ከጎረቤት ሀገሮች ጋር ያደረጉት ከሱዳን ጋር ያደረጉት ሱዳኖችን ለማስታረቅ የተሞከረው ከኢሳያስ ጋር የተደረጉት ሁኔታዎች ወይንም ደግሞ የመቀራረብ ሁኔታዎች አስመልክቶ አይ ቲንክ በዛ በኩል ጥሩ እንቅስቃሴ ነው የተካሄደው የሚል እምነት አለኝ። አንዳንድ ነገሮች በግልጽ ለምሳሌ ፍሪደም ኦፍ ኢንፎርሜሽን የሚባል አለ። በግልጽ አንዳንድ የተሰሩ ሁኔታዎችንም ደግሞ ግልጽ ለማድረግ የጋቨርንመንቱ አንድ ዌብሳይት ቢኖረውና ያንን ክሊር በሆነ መንገድ ሰው የሚፈልገውን ምን ተደረገ ከኤርትራ ጋር ባለው ግንኙነት፣ ምን ተደረገ ከሱዳን ጋር የሚለውን አንዳንድ ሁኔታዎችን ቢሰጥ ጥሩ ይመስለኛል። ሁላችንም እናገናዝበው ሁኔታዎች ከእውነት ኮር ኤሰንስ ያላቸው እና እውነተኛ ፋክቹዋል ሁኔታዎች ላይ የሀገራችንን ናሽናል ኢንትረስት ባስጠበቀ መልኩ እንዲካሄድ የምንረዳም ነገር ካለ ያንን ለማካሄድ እንችላለን ማለት ነው። እና ትንሽ ግልጽነት በዛ በኩል ያስፈልጋል ማለት ነው። በሌላ በኩል በሳውዲ አረቢያን በኩል የተደረገው አንዳንድ ግንኙነቶች የፋይናንሽል ችግሮችን ለመሸፈን በጊዜያዊነትም ደረጃ እንዲሁም ደግሞ ለረጅምም ጉዞ አንዳንድ ሁኔታዎች እንደተደረጉ አይተናል፣ ሰምተናል። ጥሩ ጅምር ነው ብዬ ነው የማስበው። በሌላ በኩል በጣም ያዘንኩት በእኔ በኩል ብዙ የኢንከም ዲስፓሪቲ ወይ የኑሮ ውድነት አለ እና የኑሮ ልዩነት አለ። የድሃና የሀብታሙ ልዩነት በጣም በጣም ብዙ ሀገሮች ልክ ነው ወደ እንደ 10 እንኳን ዲቨሎፕድ ካንትሪስ የሚባሉት ኢንከም ዲስፓሪቲው በጣም ሀይ ነው። ዳትስ አንደርስታንደብል። ግን በኢትዮጵያ ውስጥ ያየሁት ደግሞ ምናልባትም ድሃ ሀገር ስለሆንን ድህነት ሲበዛ የመጨረሻውን ቅጡን ያጣል ማለት ነው። ባየሁት ወቅት አንድ በጣም እኔንም ያስጨነቀኝ ነገር ህጻን ልጆች መንገድ ላይ ጋዝ ሲጠጡ አይቻለሁኝ። እና እነዛ ልጆች ያንን የሚጠጡት የስምንት የዘጠኝ አመት ልጆች ናቸው፣ ከብርድ እንዲያስጥላቸው ነው የሚል ሁኔታዎች ነበሩ። እና ያ በጣም ከሚገባው በላይ አሳዝኖኛል። እና አይ ቲንክ በዛው ወቅት ሜየር ኦፍ አዲስ አበባ አንዳንድ ጀስቸር አሳይቷል። ልጆችን ሄዶ ሲጎበኝ ሆምለስ የሆኑ ልጆችን ቤት አጡ የሆኑ ልጆችን እና እጃቸውን ሲስም አይቻለሁ። እንዲሁም ደግሞ አንዳንድ እርዳታዎች እንዲደረጉ መታሰቡን አይቻለሁ። ግን ይሄ ዋናው ችግሩን የሚቀርፍ ሁኔታን በደንብ ስትራክቸራል በሆነ መንገድ አገሪቱ ደንብ ውስጥ ፖሊሲ ውስጥ መካተት ያለበት ነው። ምክንያቱም አንድ ሀገር አንድ ለለውጥ የሚያዘጋጀን የሮድ ማፕ ያስፈልጋል። ያንን በግልጽ መቀመጥ ይኖርበታል። ከየት ወዴት ለምንለው። በሁለተኛ ደረጃ ያሉት መዋቅሮች ግልጽና ትራንስፓሬንት እንዲሁም ደግሞ ለትግሉ ለሚቀጥለው ትግል ሽግግር የሚያመች ሁኔታን የሚፈጥሩ መንገዶች መከፈት አለባቸው። የዴሞክራሲን እንዲሁ በሜዳ ላይ ቁጭ ብሎ አናገኘውም። ስለዚህ ይህንን ለማድረግ በግልጽ መነጋገርና የተመረጡ እንትኖች ብቻ ሳይሆን ሀንድ ፒክድ የሆኑ ሳይሆኑ የፖለቲካል ፓርቲ ውስጥ ያሉ ሁሉንም ያካተተ አድሎ የሌለበት የኔ ነው ብቻ ሳይሆን የእኛ ነው ብለን የምናስባቸውን የተለያዩ የፖለቲካል ፓርቲዎችን ምንም እንኳን በአይዲዮሎጂ ብንለያይም ያንን ማሰባሰብና እኩል የሆነ አቴንሽን እንዲሰጣቸው እኩል የሆነ እንክብካቤ እንዲደረግላቸው። ልጆችን ከልጅ መለያ አይቻልም አይደለም? እና ያ ሁኔታዎች ሊሰምር ምኞቴ ነው። ይሄን መነጋገሩን አይቻለሁኝ።
ወደፊትስ በሚካሄደው በቅርቡ ሀገራዊ ምርጫ ይካሄዳል፣ ከአንድ አመት ሁለት ወር ባልበለጠ ጊዜያት ውስጥ። በዛት ውስጥ የእናንተ ድርጅት እንደ አንድ የፖለቲካ ፓርቲ በውህደትም ሆነ ራሱን ችሎ በዛ ለመሳተፍ ምን አይነት ዝግጅት እያደረገ ነው ያለው?
እንግዲህ ምርጫው ዝግጅት ሊካሄድ የሚችለው በሀገሪቱ ውስጥ ያለው ሁኔታ ስቴቢሊቲ ሲያገኝ ነው። አንዱ በዚህ ጋር ትንሽ ላሰምርበት የምፈልገው ነገር አለኝ። ምርጫው አስፈላጊ ነው አይደለም፣ አንቀበልም አንልም። ግን ምርጫ ውስጥ ለመግባት ደግሞ የሚያስፈልጉት ክራይቴሪያዎች ተሟልተዋል ወይ የሚሉት ጥያቄዎች በሰፊው በሁላችንም ጭንቅላታችን ውስጥ ይገባል። የኢሌክሽን ቦርዱ የሚሰራው ፍትህ የሞላበትና ነጻ የሆነ ምርጫን ታዛቢዎች፣ በተለይ የውጭ ታዛቢዎች እንዲገኙ የሚዲያ ኦፕንነስ አሁን ተከፍቷል። ግን ለሁሉም ደግሞ የሚያገኙበትን ኤር ታይም የሚያገኙበትን ሁኔታዎች የታዛቢ ስንል ደግሞ ምን ማለቴ ነው? የውጭ ታዛቢዎች በቅንጅትና በህብረት ጊዜ እንዳደረግ ነው የውጭ የዩኤን ታዛቢዎች ማለት ነው እንጂ እዛ ውስጥ እርስ በርሳችን አይደለም አንዳንድ ሰዎች እንደሚሉት። ያ ደግሞ ኮንፍሊክት ኦፍ ኢንትረስት ያመጣል፣ በሰው መካከል ግጭት ያመጣል። እና ታሰብበት ያስፈልጋል። ወይዘሪት ብርቱካን የምትችለውን እያደረገች ነው ያለችው። በኮድ ኦፍ ኮንዳክቱ አካባቢ እየሰራች ነው። ግን ኦፕንና ትራንስፓረንት የሆነ ሁሉንም የሚወክል የዴሞክራቲክ ፕሮሰስ እንዲኖር ያስፈልጋል።
እሱ እንዳለ ሆኖ በዛ ውስጥ የናንተ ፓርቲ ለመሳተፍ ዝግጁ ነው ወይስ እነኚህ ነገሮች ቀድሞ ካልተሟሉ በዛ ውስጥ አንሳተፍም ነው?
ይሄ ባሁኑ ጊዜ ይሄ ካልተደረገ ይሄ የምንለው ነገር ሳይሆን አንድ አባባል አለ pay as you go የሚባል አለ እዚያ አሁን በኢኮኖሚክስ እንትንና አብረን ይሄን ምርጫው እንዲደረግ እንፈልጋለን ግን ስራው የሚሰራ አብሮ የሚል ነው። አብሮ ስራው እየተሰራ ለምርጫውም ለመካፈል ዝግጁ ነን። አንዳንድ ፓርቲዎች አሉ ምርጫ መግባቱ ዋጋ የለውም ኢንስቲትዩሽኖቹ ካልጸዱ ድረስ ወይንም ደግሞ ፌቨራብል ሁኔታስ ካልተፈጠረ ድረስ የሚሉ ሁኔታዎች አሉ። ልክ ነው፣ ይሄ አባባል ልክ ነው። በሌላ በኩል ደግሞ በየአምስት አመቱ ይሄንን ምርጫ ማካሄዱም አስፈልጊ ነው። ድንነው ማረግ ምን ይችላል ሁሉንም ለማጣጣም በሰዓቱ ለማካሄድ የሚያስፈልጉትን ህጎች እና ዳይሬክቲቭስ ማሻሻል አለብን በዚች ባለን ጊዜ ውስጥ። ይሄ ሊያደርግ የሚችለው እንግዲህ አሁን ኢሌክሽን ቦርድ በኩል ያለው ነው፣ ካውንስል ኦፍ ሚኒስተርስ ኦልሶ ዘ ሃውስ ኦፍ ካውንስል ማለት ነው፣ እሱም ፓርቲስፔት ማድረግ ይኖርበታል። ዶክተር አብይን ኤግዜኪቲቭ ፓወር ያም ደግሞ ሼር ማድረግ አለብን። በተቻለ መጠን ይሄ ሁላችንንም ካምፓሽኔት የሆነ አሰራር መኖር አለበት። የሶስቱም ኤግዜኪቲቭ ፓወርስ ፓርቲሲፔት አድርጎ ይሄንን ጥሩ አይነት ሁኔታን ለምርጫው ለማዘጋጀት አመቺ የሆኑ ሁኔታዎችን ለመፍጠር መጣር ይኖርበታል። ኦፖዚሽን ብቻ አይደለም።
ሰሞኑን ጠቅላይ ሚኒስትር አብይ አህመድ ከዚህ በኋላ በጎሳን መሰረት ያደረጉ የፖለቲካ ድርጅቶች ራሱ ኢህአዴግ ውስጥ ያሉትን ግንባሮች ያቀርቶ ኢትዮጵያዊነትን ያማከለ ህብረ ብሔራዊ ፓርቲ እናቆማለን ከዚህ በኋላ ጉዟችን ወደዛ ነው ብለዋል። በአመቱ መጨረሻ አካባቢ ኢህአዴግ ጉባኤውን ሲያካሂድ ይሄውን እንደሚሆን ተገልጿል። ይህ በኢትዮጵያ ፖለቲካ ውስጥ የሚያመጣው መሰረታዊ የይዘት ለውጥ ምን ይሆናል? ወደፊትስ በኢትዮጵያ ውስጥ ጎሳ ፖለቲካ ከናካቴው እንዲቀር ገመንግስቱ ላይም ሻሻያ እንደሚደረግ ቀዳሚ ፍንጭ ነው ተብሎ መውሰድ ይቻላል? ይህንን የእሳቸውን ውሳኔ በጥቅሉስ የጠቅላይ ሚኒስትሩ ኢህአዴግ ወደ አንድ ወጥ ኢትዮጵያዊ ድርጅትነት ሲለወጥ በእናንተ ላይ የሚያሳድረው አዎንታዊ ወይም አሉታዊ ተጽዕኖ ምን ይሆናል?
መጥፎ ነው ለማለት አልሞክርም፣ ግን ጥሩ አካሄድ ነው ከሆነ። ነገር ግን የመልቲ ኤትኒክ ፓርቲዎችን ወይንም ደግሞ የአማራጭ ኃይሎችንም የሚጨምሩ ሁኔታዎችን ምህዳሩን ሰፋ አድርጎ መገኘት ይኖርበታል። ይሄ አንድ የፖለቲካል ፓርቲ በኤትኒክ ወይንም ደግሞ በዘር መደራጀትን አውትሎ ካደረገ ከህግ ውጪ ነው ካለ ያ ያዋጣል እንጂ ያንኑ የኤትኒክ ፖሊሲውን በህገ መንግስት ውስጥ እንደያዘ ይሄንን አረጋለሁ ቢል በአንድ በኩል ያው ራሱን ኢህአዴግ ለማጠናከር የሚሞክርበትና ኃይልን ለመቆጣጠር የሚያደርገው መንገድ ነው ብዬ ነው የምገምተው። አለበለዚያ ግን ሁሉንም በአጠቃላይ በኤትኒክ ወይንም ደግሞ በጎሳ መደራጀት ከህግ ውጪ ነው ብሎ ይህንን ማወጅ ይኖርበታል።
ከዛ በፊት አሁን የወሰዱት እርምጃስ እንዴት ያዩታል? ኢትዮጵያዊ የሆነ ህብረ ብሔራዊ የሆነ ፖለቲካ ፓርቲ እናቆማለን የሚለው እንደ አንድ የመራመጃ የማዕዘን ድንጋይ ተደርጎ ሊወሰድ ይችላል። እዚህ ላይ የእናንተ አስተያየት ምን ይሆናል? አንድ ግዙፍ የሆነ ተወዳጅ በሆነ መሪ የሚመራ ሀገር አቀፍ ፓርቲ በሚቆምበት ወቅት በእናንተ ላይ የሚያሳድረው አሉታዊ ተጽዕኖ ይኖራል ወይስ አዎንታዊ ተጽዕኖ አለው?
ይኸውልህ ምን መሰለህ፣ ጭራሽ በኮንስቲትዩሽን ውስጥ የሚፈቅደው በቡድን መደራጀትን ነው። እነዚህ በቡድን የተደራጁ ኃይሎች በህጉ መሰረት ህጉን እኮ መለወጥ አይቻልም ለማለት አይቻልም። ከአንዳንድ አንቀጾች ሊለወጡ ይችላሉ። እሱን ለውጦ ሁሉ ሰው ዋን ማን ዋን ቮት ብሎ ካለ ሁላችንንም የሚያሳትፈን ነው።
አሁን ያለው የፖለቲካ አወቃቀሩ አደረጃጀቱ ወደ ኢትዮጵያዊነት ለመምጣት አንድ ሀገር አቀፍ ፖለቲካ ፓርቲ ኢህአዴግ የጎሳ ፖለቲካውን ተው ወደዚህ መምጣቱ እዛ ላይ ምንድን ነው የእናንተ ያስ ለእናንተ የሚያሳድረው ተጽዕኖ ምንድን ነው?
አንድ ላይ መሆኑ ሲቲዝንሺፕ ወደዛ የሚወስደን ከሆነ ጥሩ ነው፣ ግን የኔ ትኩረት በህገ መንግስቱ ላይ ነው። ህገ መንግስቱ ስካል ተቀየረ ድረስ የሚደረጉ ነገሮች ሁሉ አቅጣጫቸው ወደ አንድ ሁኔታ ሊሄድ ይችላል። እነዚህ ደግሞ ትንንሽ የሚባሉ አጋር ትኖችም አይ ቲንክ በአሁኑ ጊዜ ለብቻችን እንሁን የሚል አይነት ቴንደንሲ ነው ያላቸው። እና እነሱም ደግሞ ፈቃደኛ ናቸው ወይ ይህንን ለማድረግ የሚለው አንድ እንትን ነው። ምክንያቱም እና ህገ መንግስቱን ቢያሻሽለው የምርጫ ህጉን ቢያሻሽለው መጀመሪያ የተመረጠ ይሆናል ብዬ አምናለሁኝ።
ስለዚህ በዚህኛው በፓርቲ አወቃቀር ላይ ምንም ኮሜንት የላችሁም በእናንተ በኩል? አሁን ሌሎች ፓርቲዎች ከተሆኑም የተወሰኑ ፓርቲዎች የጠቅላይ ሚኒስትር አብይ ኢትዮጵያ የሆነ ሀገር አቀፍ ፓርቲ ካቆሙ እንደውም አነስተኛ ስለሆኑ ብዙም የአባላትም ሆነ የቁሳቁስም ሆነ የገንዘብ አቅም ስለሌላቸው ከአብይ ፓርቲ ጋር የመዋሃዱ ጉዳይ ከወዲሁ መምከር የጀመሩ አንድ ሁለት የሚባሉ ድርጅቶች ከወዲሁ እየተደመጡ ነው ወደዛ ውስጥ ለመግባት። አንደኛው ድርጅት እንደውም ገናና የሆነ ስም ያለው ድርጅት ነው ከአብይ ጋር አብሮ ለመስራት እያሰቡ ያሉት። ያ ሌላ አማራጭ ይሆናል ለእናንተ ፓርቲስ?
እንግዲህ ይህንን መነጋገር አለብን። አንድ ላይ ለመስራት ሁላችንም አላማ አለን፣ ምንም እሱ ጥያቄ የለውም። ግን ይህንን አብረን ተመካክረን የምንነጋገርበት ሁኔታ ነው ወደ አንድ አቅጣጫ ለመምጣት።
ፊታችን ማርች 8 እንደሚታወቀው ዓለም አቀፍ የሴቶች ቀን ነው። ያንን አስመልክቶ በተለይም ከጾታ አኳያ የኢትዮጵያም ሆነ ዓለም አቀፍ የሴቶች እንቅስቃሴ በአሁኑ ወቅት ምን አይነት ስኬቶችን አስመዝግበዋል? ከፊቱ ተደቅነው ያሉ ተግዳሮቶችስ ምንድን ናቸው? ምን መደረግ አለበት ለወደፊቱ በተለይም ከኢትዮጵያውያን ሴቶች አኳያ ይላሉ?
አመሰግናለሁኝ። ያው ማርች 8 በተለየ መንገድ ኢትዮጵያ ውስጥ ቢከበር ደስ ይለኛል። የሴቶች ተሳትፎ ከመቼውም የበለጠ እንዲገፋበት የተከፈተው በር በዶክተር አብይ በኩል ከታች ወደ ላይ የሴቶችን ማቅም የጾታ ልዩነትንም ለማጥበብ እኩልነትን ለመፍጠር የፖለቲካ ኃይልን ለመገንባት የኢኮኖሚ ነጻነት እንዲኖራቸው ስለሚያደርግ ይህ እንዲገፋበት ያስፈልጋል። እንደምታውቀው 39% ፓርላመንቱም ውስጥ ሴቶች ናቸው ያሉት። ዶክተር አብይም ወደ 51%ቱን በኤግዜኪቲቭ ካቢኔውን ሞልቷል። ያ ደግሞ በእውነትም ጥሩ ነው ብዬ ነው በእኔ በኩል የሚገፋበት ነው ብዬ ልደግፈው የምሞክረው። እንደውም አንዳንዶቹንም ስላገኘውኝ ባለፈው እነ ዶክተር ሂሩት ካሳው የቱሪዝም እና የባህል ኢንዱስትሪ ሚኒስተር በሚገባ በጥሩ ሁኔታ ተገናኝተን ስለተነጋገርን አንዳንድ ሁኔታዎችንም ለወደፊት የምንሰራቸውን በሀሳብ ስለተቀያየርን ጥሩ የስራ ሰነድ ወደፊትም ለመፈራረም የስምምነት ፈረም በእኛ በኢዲኤፍ በኩል ደግሞ ተስማምተናል። በዛ በኩል ቪዥን ኢትዮጵያም ይህንን በአሁኑ ጊዜ ተፈራርመዋል ከእነሱም ጋር የስራ ሰነድ ማለት ነው። እና ወደፊት በትምህርት ኤክስቼንጅ ኦፍ ኤክስፐርቲዝ ተማሪዎችንም ቢሆን ትምህርትን ኢትዮጵያዊነትን በዘለቀ መንገድ ባህልን በማዳበር መንገድ ለማሳተፍ የሚችሉ ሁኔታዎችን በሮችን የሚከፍቱ ጠንካራ ሴቶችን እንደ ዶክተር ሂሩት ካሳው አይነት ስፖርት ሚኒስትርም እንዲሁ ጥሩ አይነት ሁኔታን ያየሁበት ጊዜ ነው። እንግዲህ በራሴ ያየሁትን ነው ለማየት የምሞክረው። በሌላም በኩል ደግሞ ያው እንግዲህ የፕሬዚዳንቷ ወይዘሮ መዓዛ እንዲሁ ጥሩ ስራ እየሰራች ነው። የእህታችንም ብርቱካን መደቅሳ ከዚህ ወይዘሮ ሳህለ ወርቅ ደግሞ ከሁሉም ደግሞ በላይ የእሳቸውን የፕራይም ሚኒስተሩን ጆሮ ያላቸው እና ይሄንን የጆሮአቸውን ቅርበት አውቀው እንደሚጠቀሙበት ተስፋ አለኝ። ብዙ ኤክስፒሪየንስ ያላቸው ሴት ናቸው። እንደ ወንድምም እንደ ታዛዥም ሆነው እንደ ፕሬዚዳንትም ሆነው ከዶክተር አብይ ጋር እየተመካከሩ እንደሚሰሩና አገራችን ወደፊት በሴቶች ተሳትፎ ከታች ወደ ላይ ከላይ ወደ ታች ብቻ አይደለም እንዲሄድ ቢልድ አፕ ያደረገ የሴቶችን በማንኛውም መንገድ ተሳትፎ የሚጨምር ሁኔታዎችን መፍጠር ይኖርባቸዋል። በተለይም አንድ ትልቅ ኤሪያ ሴቶች ከነዚህ አሁን 70% ከሚባለው ወጣት ወደ 35 የሚሆኑት ከዛ በታች ያሉ ናቸው። ሴቶችም አሉ ማለት ነው። ሴቶች ማጆሪቲ ናቸው በዛ ውስጥ እና ከወጣቶች የወጣቱን ኃይል ደግሞ አንድ ላይ አሰባስቦ ደግሞ ትልቅ የዲሞክራፊክ ዲቪደንድ ስለሆነ ይህንን ትልቅ ኃይል እምቅ ኃይል እንዴት አድርገን ነው ለሀገር ዲቨሎፕመንት ልንጠቀምበት የምንችለው? ከአሁኑ ምን ማድረግ አለበት? ከስትሬስ ፍሪ የሆነ ቤተሰብ ወር ህብረተሰብ መመስረት አለብን። ከስትሬስ ፍሪ ማሰብ እንዲችሉ ክሪኤቲቭ እንዲሆኑ እና አሁን ምንድን ነው በቀደም ዶክተር አብይም ሄዶ ነበር አንድ ጽሁፍ በ2018 ላይ የወጣ የወርልድ ኢኮኖሚክ ፎረም ምንድን ነው የሚለው በ2050 ላይ 70% በስኪል ፎከስድ ሆነና ክሪቲካል ቲንኪንግ ላይ የተመሰረተ በዲጂታል ቴክኖሎጂ ላይ ያተኮረ የትምህርት አይነት ያስፈልጋል እና ለዛ ብቁ ነን ወይ ወደዛ ይሄድን ነው ወይ የኛን ወጣቶች በምን መንገድ ነው ኢንቨስት ልናደርግባቸው ምን ይችላል ይሄንን ኃይል ማለት እውቀት ነው ኃይል ነው not only አፍሪካ ከዓለም ወጣቶች ጋራ ምን ወዳደርበት ሁኔታዎችን ማቃናት ሚያሲስ በትምህርት በኩል ከፍተኛ የሆነ በክሪቲካል ቲንኪንግ አካባቢ ስራዎች መሰራት እንደሚገባቸው የስራ ፈጠራን ጋቨርንመንት መንግስት ማለት ነው የፕራይቬት ሴክተሩን እንዲገፋ ሴቶችንም ስለሚጨምር ነው የኢኮኖሚክ ፕሮብሌሙ ሴቶችን ኤክስክሉድ ስለሚያደርግ በጠቅላላው የሴቶች መጠቀም የሀገሪቱን የሶሳይቲውን መልክ ስለሚለውጥ ነው ከዚህ የኢኮኖሚክ ቼንጅ የኢኮኖሚክ ፍሬምወርኩን ፋይናንሻል ኤሪያስ ይሄንን ሪፎርም ማድረግ የሀገሪቱን ማስተካከል በዛ በኩል የሴቶችንም ተሳትፎ እንዲጨምር ስለሚረዳ ሴቶች ደግሞ ሲሳተፉ በኢኮኖሚ አገርም ደግሞ በጥሩ ሁኔታ ላይ ልትተዳደርና ዘለቄታዊ የሆነ መፍትሄ ለሀገሪቱ ከረሃብ ነጻ የሆነ ከድህነት የወጣ ሰላም ያለበት አገር እንዲፈጠር ይረዳሉ ሴቶች ካምፓሽንም አላቸው በተለይም ደግሞ የአመራረጡ ሁኔታ በጣም ክሪቲካል ቦታዎች ነው ዶክተር አብይ የሰጡት ለሴቶች የሰላም ሚኒስተር ብለዋል ሴት አድርጓል ዲፌንስ ሚኒስተር ሴት አድርጓል ታይቶም አይታወቅ ነው ግን ይሄ ማለት ደግሞ የኛም ሴቶች ደግሞ ልባቸውን ከፈት አድርገው ካምፓሽኔት መሆን አለባቸው ገባም ብለው ማየት ይኖርባቸዋል ከአውት ኦፍ ዴር ዌይ ሄደው ሁኔታዎችን ማስተካከል ይኖርባቸዋል ነገሮች ትክክል በማይሆኑበት ጊዜ የመናገር ሁኔታዎችን ሴቶች የህብረተሰቡ ከግማሽ አካል በላይ ናቸው አሁን የሆኑት እና ይህንንም እንግዲህ በስራ ላይ ለማዋል ዶክተር አብይ መንግስት ከፍተኛ ተሳትፎ እንዲኖር ግፊት እያደረገ ነው የሱ ግፊት በጣም አስፈላጊ ነው ጠቃሚም ነው እኛም ደግሞ ሴቶች በተጠየቅንበት ቦታ ባልተጠየቅንበትም ቦታ ቮለንቲር በማድረግ ይህንን ሀገር ወደፊት ለማራመድ መስራት ይኖርብናል ሴቶች በስራቸው ውስጥ ፕሮቴክቲቭ መሆን አለባቸው የሚሰራውን ስራ እንደራሳቸው እቤት መቆጣጠር እንደሚችሉ ይሄን ሙጭ ያለውንም አንድ ነገር በሚሰራበት ጊዜ ትክክል ያልሆነ ነገር የለም የትክክል አይደለም ማለት ይኖርባቸዋል እና ይህ አንዱ ልዩ ሊያረገን የሚችለው ነገር ምንድነው the blind spot ማየት እንችላለን ሌላ ያላየው እና በዚህ እንግዲህ ባለን ሁኔታ በአለምም ደረጃ ሴቶች ባሁኑ ጊዜ በድህነት የታወቀነን equitable pay የለንም 81 አመት ይፈጅብናል እኩል ለመከፈል ኢትዮጵያም ውስጥ ያለው ችግር ከዛ ጋራ ተመሳሳይ ነው ግን በአጋጣሚ ሆኖ እንደዚህ እንግዲህ ፕሮግሬሲቭ የሆነ መሪ ከመጣ ይሄንን መጠቀም መቻል ያስፈልጋል ሴቶች ዲሁ ለስሙ የተቀመጠን ሳይሆን በስራ ላይ በስራ መተርጎም አለበትና ከወንዶች ጋራ ምንም በመጥፎ ነገር ሳይሆን በጥሩ ነገር አገር መገንባት ስለሆነ የተነሳንበት አላማ የሴቶችን ተሳትፎ ወንዶች ጎናቸው እንዲቆሙና አብረነን በሚል ህፃን ወንዶችንም እንዲው በማሰልጠን በማስተማር ትሬኒንግ በመስጠት ስለ ሴቶች እኩልነት ስለ ጀንደር እኩልነት ማስተማር ያስፈልጋል እና ይሄ የተደረገው ጥሩ ነው ላለሁኝ ግን በኢትዮጵያ ውስጥ ዋናው ባሁኑ ጊዜ ወደፊት ሊያራምደን የሚችለው ሰላም እስካለ ድረስ ስለሆነ ይህ የመፈናቀሉ ሁኔታ በአስቸኳይ እንዲቆም አዋጅ መውጣት ይኖርበታል ዶክተር አብይ ይህ የአደራ ነው የኢትዮጵያ አደራ ነው ኢትዮጵያ አንድ እስካልሆነች ድረስ ኢትዮጵያዊነት እስካልሰመረ ድረስ የምንሰራው ስራ ሁሉ አሸዋ ላይ የተገነባ ቤት ማለት ነው አይቆይም ስለዚህ የዘር ልዩነትን አጥፍቶ አንድነት ላይ የተመሰረተ አማራጭ ኃይል ተመስርቶ እና ላደረጉት እናመሰግናለን
ወይዘሮ ጽጌረዳ ሙልጌታ የኢትዮጵያ ዲሞክራሲያዊ መድህን ፓርቲና የኢትዮጵያ የጋራ ትግል ሸንጎ ምክትል ፕሬዚደንት ስለ ቃለ ምልልሱ እናመሰግናለን በዚሁ አጋጣሚ ለእርሶና ለመላ ኢትዮጵያውያን ሴቶች መልካም ዓለም አቀፍ የሴቶች ቀን እንዲሆን እመኛለን
እኔም አቶ ካሳሁን ይህን እድል ስለሰጠኝ በጣም በኢትዮጵያ ጋራ ትግል ሸንጎና እንዲሁም በአዲሱ ጓዶች ፓርቲዎች የውህደት አጋሮች አማካኝነት በጣም የከበረ ምስጋና አቀርባለሁ ተነስተልኝ
እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicun ይጎብኙ።
Want to hear more stories like this? Subscribe to our regular podcasts on iTunes.